ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 13 ቀን 2016 ዓመተ ምህረት ነው።
የወንድ ልጅ ዩኒቨርሲቲ ተማሪዎች የነበሩትና በአፍራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊሰደዱቸውን እነዚህ የአማራ ወጣቶች ከታገቱ
ረቡዕ የካቲት 13 ቀን 1541 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ እናሰማለን። በማስከተልም በሃማ ቱማ በቀረበ ጽሑፍ ክፍል አንድ ዝግጅታችን ይተናቀቃል።
ቀን ይጎደለበት ተገራ አይት ይበለዋል። ኢትዮጵያ ለተቀማና ክብሯ የሚቆም መንግስት ካጣች ብዙ አመታት አልፈዋልና ሁሉም እንደወደቀ ዛፍ ምሳር እየበዛባት ስትጠቃ ቆይታለች። ያውሎቹ ደግሞ 100% ለባዕድ የተሸጡ በመሆናቸው ያከባቢው ጆፌዎች ሁሉ ሲያንጃብቡባት እያየን ነው። እድሜለው ያኔ ሱዳን ደፍሮ ገብቶ ለመሬታችንን ወሮ ያዘ። እስከዛሬም ቋራን ነፍሶ ገበያን ወዘተ እንደያዘ ነው። ለቻይና አገራችን ተከፍቶ ሰርቶ አደሩ ህዝብ በገፍ ተበዘበዘ ተመዘበረ ተዋረደም። የወንጂ ስኳር ፋብሪካ ዘረኞች ሆላንዶች ሳይቀሩ ተመልሰው ያበባ ምርት በሚል ዳግም መዘበሩን መሬታችንን አበላሹ። ስንቱ ተነግሮ ሊያልቅ የሰራተኞች ክፍያ በሳንቲም ነው የሚሉ ሁሉ መተውብን ህዝብና አገር መቀለጃ ሆነ። የወያኔን ጸረ ኢትዮጵያ ቅሌት ሹሞቹ አባብሰው ቀጥለውታልና የከበበንን ሁኔታ በጥሞና ተገምግሞ አገራችንን ካደጋ ለመታደግ ለመከላከል ቆርጠን መታገል እንዳለብን ሁኔታው ይነግረናል። ያከባቢያችንን ሁኔታ ስንመረምረው ለኢትዮጵያ ከቶም አውንታዊና የሚመች እንዳልሆነ ለመገንዘብ ጊዜ አይወስድብንም። የአፍሪካ ቀንድ አካባቢ የዘራፊዎች ቀማኞች ዱርዮችና መንጋዎች ማዕከል ነው። የህዝብ የነገ እድል የሚቆመርበት ነው። ጉልበተኞች የሚርመሰበሱበት ነው። ለደካማ ቦታ የለም ማለት ይቻላል። በጅቡቲ ብቻ 7 የውጭ አገሮች የጦር ሰፈር አላቸው። አብዛኞቹ ለኢትዮጵያ ህዝብ ደግ የሚያስቡ አይደሉም። ጅቡቲ ባክሟ እንኳ ረዳትና ጠባቂ ባጣው የአፋር ህዝባችን ላይ እየዘመተች ናት። በሶማሊያ ወያኔ በአሜሪካ ትእዛዝ ጣልቃ ገብቶ ዜጎችን ከማስጨረሱና ራሱን በሙስና ከማክበሩ ውጪ የነ ጀነራል ገብሬን ይዘትና መክበር ያጤኗል ያመጣው ውጤት የነሱን ጠላትነት እንጂ ሌላ አይደለም። ሹሙ ሰላም ፈጣሪ ተብሎ አድናቆትን ሲሻ በሶማሊያና በተገነጠለው ሶማሊላንድ መካከል እርቅ አመጣሉ በሚል ጦርነት ሊቀሰቅስ ነው ተብሎም እየተተቸ ነው። ከኢትዮጵያ ብሔራዊ ጥቅም አንጻር የሶማሊያ አንድነት ተጠናክሮ መገኘቱ ይጠቅማል ወይ የሚለው መጠየቅ ያለበትና ምናልባትም ጨካኝ ሊባል የሚችል ጥያቄ ማቅረቡ አስፈላጊም ሊሆን ይችላል። ከምስራቅ አፍሪካ አገሮች ከአባይ ተፋሰስ አገሮችም ጋር ግንኙነት መልክ ይዞ ባለመዳበሩ በአባይም ጉዳይ ሆነ በሌላ አገራችን ተነጥላ መገኘቷ ግልጽ ነው። ከደቡብ ሱዳን ባለስልጣኖችም ጋር ወያኔም ሹሞቹም ደህና ጉርብትና የላቸውምና በምዕራቡ ድንበራችን ፈንጂ መኖሩ ይታያል። ባረቦች የተገዛው የወያኔ ኮሎኔል በወሰደው አቋም የኢትዮጵያ ጠቃሚ ገለልተኛ አቋም ተሽሮ ሻዕቢያን ተከትሎ ከሳውዲና ኤሚሬት ጋር በመወገናቸው የካታርና ሌሎችንም ጠላትነት አትርፈዋል። ባለሜንጫው ተገልብጦ የሹሙጣውን ተሆነው የካታር ገኛ ተከታሪ ስለሆነ እንጂ ሌላ የረባ ምክንያት የለውም። ከሳውዲና ኤሚሬት ጋር መወገን በሶማሊያም ችግር ፈጣሪ መሆኑ ይታወቃል። ባጭሩ አላዋቂውና የባዕድ ቅጥረኛው ሹም እዚህ እዚያ ሲረጥ ኢትዮጵያን ለከፋ አደጋ አጋልጧት ይገኛል። ትጥቅ አልባ ካውሪዎች ዋሻ ገፍትሮ አስገብቷታል። ከሁሉም በላይ ኢትዮጵያን ያደከሟት ግን አንድነቷን በመሸርሸራቸው ነው። ወያኔ ዘረኝነትን አስፍኖ ጦር የተባለውን አፍርሶ የጎጡን ውዳጊ ጦር የሀገር ጦር እንዳለው ሁሉ የኦዴፓ ሹሞች ደግሞ የአንድ ብሔረሰብ የበላይነትን አስፍነው ህዝብን ከፋፍለው የራሳቸውን ኃይልና ገዳይ ተቋሞች ብቻ አጠናክረው የሀገር አንድነትን አደባይተው ኢትዮጵያን አሽመድምደዋል። እንኳን ግብጽ ጅቡቲን ብትወረድ ለመቋቋም የምንችል መሆኑ አጠራጣሪ ነው። የጽንፈኞቹና የሶማሌ ጠብና መቃቃር በኦጋዴን ያለውና በዘረኞች የተጠቃውንም ትውልድ ሶማሌ ዜጎቻችንንም ይመለከታል። ሰለባ የሆኑትና እየሆኑ ያሉትንም አፋሮች ይመለከታል። ውጉስ ተብሎ የሚፈጀውንም አማራና ሌላውንም ኢትዮጵያዊ ሁሉ ይመለከታል። ከመንጋና ባለሜንጫ ውጭ ማንም ከጎናቸው አይቆምም፣ አገርም ጠባቂ አይኖራትም። የባድመ ጦርነት ጊዜ ተሞኘው ህዝብ ዛሬ ነቅቷልና ለማንም ጨቋኝ ጭዳ ሊሆን ዝግጁ አይደለም ማለትም እንችላለን። አገር ወዳዱ ኢትዮጵያዊ የመጀመሪያና ዋና ጠላቱ ዘረኛው አገዛዝ ነው። እስራኤልም ለራሷ ጥቅም የምትቆም መሆኗን ቀደም ያየነው ነውና ከሱዳን ጋር የጀመረችው ወዳጅነት ዘላቂነት የማይኖረው ከመሆኑ ባሻገር ውጤቱ ሱዳንን ማበጣበጥ እንጂ ለአሜሪካ ያደሩትንና በጀነራል አብዱልፋታህ አልቡርሃን የሚመሩትን አፍቅሮ አሜሪካ የያዛቸው መኮንኖች የሚያጠናክር አይሆንም። የሱዳን ሽግግር ችግርና ጉድለት ያልነውን ግልጽ አድርጎ አወጣ እንጂ አገር ወዳዱን ጥጋት ይዞ ወታደሮቹን ሊያጠናክራቸው የሚችል አይደለም። በዚህ ሂደትም የሹሞቹ ሚና የተደናበረና ያው ለነሳውዲና አሜሪካ የሚጠቅም መሆኑን መለመታዘብ ይችላል። በአረቦች ጠብ ጣልቃ መግባትም ሆነ አገራችንን ለነሳውዲ አሳልፎ መስጠት አገር ጎጂ ለመሆኑ ምንም ጥርጥር የለውም። እና ኤሚሬት ነገ ከአሰብ የአየር ኃይል ጦር ሰፈራቸው ከአሜሪካ በገዙት ዘመናዊ ተዋጊ አውሮፕላኖች በረው የኢትዮጵያን መሬት እንደማይደበድቡ ምን ዋስትና አለን? በአየር መከላከያ ችሎታ ደግሞ የሹሞቹ ሲቪል ላይ ደንፊ ጦር ቆርሳሳ ባቡርን በሰማይ ላይ ቢበር አነጣጥሮ አይመቱም እየተባሉ ናቸው። ኢትዮጵያን ቀን የጎደለባት ጠገራ አድርገዋታል። ብዙ አደጋ አንዣቦባታል። ይህን ማስወገድ የሚቻለው አገዛዙን ተቻክሎና ተረባርቦ በመጣል ብቻ ነው። የውጭ ጠላትን ለመቋቋም የውስጥ አንድነት ወሳኝና ዋና ዋስትና ነው። ጣሊያን የወረረን ጊዜ ዋና ትኩረቱ የነበረው ህዝብን በክልል ከፍሎ በጎጥ በጎሳ በሃይማኖት ማናከስ ነበር። ወያኔ የተከተለውና እነኚህም የቀጠሉት ከይሲ ስምሪት ማለት ነው። ይህን ማቸነፍ የሚቻለው አንድነትን በትግል አጠናክሮ የሽግግር ሂደትን እውን አድርጎ በማስፈን ብቻ ነው። ከዚህ ሌላ የዘረኞች የምርጫ ቧልት አገራችንን ከውስጥም ከውጭም አረግሬሳ አድርጎ የሚያልፈሰፍስ ይሆናል እንጂ ሌላ ፍሬ የለውም። ከፍለው ከፋፍለውን አሽመድምደውን ወንበዴና መንጋ አፍሰውብን በአገራችን ከቦታ ቦታ መንቀሳቀስ እንኳን ባልቻልንበትና በስጋትና በፍርሃት በተዋጥንበት ሁኔታ እንዴትስ ፍትሃዊ ምርጫ ሊደረግ ይችላል ብለን ብንጠይቅ አይቻልም ነው መልሱ። ያው እንዳልነው ማጭበርበር ካልሆነ ግቡ። የምርጫ ተብዬውን አማራጭ ፈንቱነት በሰፊው የተቸርበት በመሆኑ ከስልጣን ፍርፋሪ ቃራሚዎች ውጭ ማንም አገር ወዳድ ኢትዮጵያዊ የዚህ አገር አጥፊ ቧልት ደጋፊም ተባባሪም የሚሆን አይደለም። ሹሞቹ የውሃ ወራጅ ዳኛ እንኳን ለመሆን ችሎታውም ኢትዮጵያዊነቱም የላቸውም። የጥራዝ ነጠቆቹ ዘረኛ ጥርቅም ኢትዮጵያን በአካባቢም ረግረግ ከቶ ሊፈራገጥ የሚሞክረው ከንቱ ልፋትና አገር አጥፊ እርምጃ መሆኑ ክርክርን አይሻም። የአካባቢና ዓለም አቀፍን ሁኔታ በማጤን ያለውን አደጋ ማወቅና ጠላትና ወዳጅን መለየት ግዴታችን ነው። አንድነታችን ጊዜ የማይሰጥና ወሳኝ መሆኑን መገንዘብ ይኖርብናል። ለአመታት ኢትዮጵያን ማንበርከክ የተመኙት ሁሉ ዛሬ እድሜ ለዘረኞች ሊሆንላቸው ጊዜ ተቃረበ መስሎ እየታያቸው ነው። እንዳይሆንላቸው መታገል የኛ ኢትዮጵያውያን ፈንታ ነው። ኃይል ደግሞ የህዝብ ነው። የውስጥም የውጭም ጠላቶችን እንታገላቸው። ዘረኛው አገዛዝ ደም ድል ለኢትዮጵያ ህዝብ ትግል።
ቻችን ዘማስከተል በሐማ ቱማ የቀረበውን ጽሑፍ እናሰማለን። ምሁር ሲሉ ጥሬ፣ ትግል ሲሉ ወሬ፣ ወይም ከጅብ ጎፈሬ ያንበሳ መላጣ። ከተነሳውባቸው ዋና ዋና መሰረተ ሐሳቦች ጋር በአላጢ ስም በረሃ ቢሆን አቋርጠው ሊገናኙ ይችላሉ የምላቸውን ሁለት ሐቅ ሆነው ጨዋታ መሰል ታሪኮችን ላቅርብ። በመጀመሪያ ደረጃ አንደኛ ደረጃ ትምህርት ቤት ሳለን ጂኦግራፊ ስንማር አንድ ተንኮለኛ ተማሪ የሚያስተምሩትን በሚገባ የማያውቁትን አስተማሪያችንን እጁን አውጥቶ የኔታ እርሶ ወንዝ ሁሌም ወደ ታች ነው የሚፈሰው ሲሉን፣ ይህ የተጠለፈው የአፍሪካ ካርታ ላይ ስናይ ግን አባይ ከኢትዮጵያ ተነስቶ ወደ ላይ ወደ ግብጽ ነው የሚፈሰው በሚል አፋጠጣቸው። አስተማሪያችን ምንም ቢሆን ከእኛ የተሻሉ ብልጥ ነበሩና ሲመልሱለት ምን መሰለ ወደ ላይ እንዲፈስኮ በዘዴ አድርጎ በሸለቆ ነው ሲሉ ሁላችንም ገባን ብለን አባይን ባንጎላችን ወደ ላይ አፍሰን ተውናቸው። ሁለተኛው ደግሞ በቅርቡ የሆነው ነው። የዘመኑ የወያኔ የጎጥ እሽታ የተጠናወተው አንድ ፖለቲከኛ ነኝ ባይ ግለሰብ ከፎገራ የመጡን አንድ ካህን ሊያግባባ ፈልጎ አባ እኔም እኮ የተወለድኩት ከፎገራ ነው ሲላቸው፣ ፎገራ የት ቦታ ልጄ ብለው ይጠይቁት የዮሊሶ ጮሌ መተማ ብሎ መለሰላቸው ተብሏል። ሳውቁ አወቁ ማለት ባልሆነም መንገድ ሊጓዙ ተነስቶ የምትሃት ዘዴና ሸለቆን ፍለጋ መግባት፣ በጎጥ ፖለቲካ ዘቅጦ ገብቶ ሊያወናብዱ ሲሉ መጋለጥ፣ ከሁሉም በላይ ግን ውርደትን መልመድ መላመድ ተበራክቶ የፖለቲካው መድረክ ሪያ የሚገለበጥበት ጭቃ ሊያስመስለው ትንሽ ቀርቶታል። ጎበዝ ተዋረንኩ መጫወቻውንኩ ብሎ ጮክም ብሎ ሆነ በለሆሳስ የሚናገረው ደግሞ ቅጽል ከመሮ መከጥቀጡ የሚቀዳቸው በስተዋል። ይህም ተለመደና ወንዝን በዘዴ ወደ ላይ የሚያፈሱ በረከቱና እስከተ ተምሮ ዳግም በኋላ መጀመር መገደድ ወይም መምረጡ አይቀሬ ይሆነ። ሁለተኛ ቃላት ቆንጆ አይደሉም፣ ቆንጆ ቃላት ደግሞ ሀቅ አይደሉም የተባለውን ትምህርታዊነት ስተን ነጋጠባ መርገምን በጸጋነት ይያቀፍል ትግልን በወሬ ደረጃ ገድበው ባቆሙ ተደናግረን ሀ ያላለው ድጓ ጾመ ድጓን የጨረሰ መጻፉን ሁሉ የቀራ እየመሰለን የዞረበትን ሊቅ ግራ የገባውን መንገድ መሪ ነው ብለን በማመን በተደጋጋሚ ከማጡ መስመጡ እጣችን ሆኗል። አይናውጣዎቹም ውሃ ወደ ላይ ይፈሳል። ወያኔ ከተመክሮው ተምሮ ወደ በጎ ተቀይሯል። በወያኔ ፓርላማ ተብዬ ባልት አዳራሽ ዴሞክራሲ ትወለዳለች። የተዘጋችው የዴሞክራሲ በር በሰላማዊ ትግልና ምለላ ትከፈታለች። ከዚያም እውነት እውነት እላችኋለሁ በርገግ የሚለው በር የቃልቲ እስር ቤት አይሆንም እያሉ ሳያፍሩ ሊነግሩንና ሊያፋስቡን ሲነሱ ጆሮ አንሰጥም አላልናቸው። ለገንዘብ ብሎ አምላክን አገለግላለሁ የሚል ሰው ብዙ ቢከፈለው ለሰይጣንም ያድራል ነውና የቀደም ሆዴ ፖለቲካ አባወራዎች ለትግል የተነሱትን እያደናቀፉና ከፍፍልን እያራገቡ በስልጣን ላለው ጭራቅ ሲሰግዱ ይህን ሆድና ፍርሃት የማምለክ ኃጢአታቸውን በአማሩ ቃላትና ሰላም ፈላጊነት አልፎም ስልጡንና ብልህነት በሚል ሸፍነው ይውገረገራሉ። ታዲያ ይህ ሁሉ ሕይወታቸውን የሰጡ ጀግኖች የጻፉትን ያስታውሰናል። አረመኔው የወያኔ ጥርቅም በግፍ ከገደላቸው የኢትዮጵያ ልጆች አንዱ የሆነው ጓድ ደረጀ ትንሽ ግጥም ለአፍ የምትጥም በሚል የሚከተለውን ጽፎ ነበር። ሆናል ሆነ ብሎ ይጨነቃል ዓለም ከትግል የበለጠ ከቶ አንዳች የለም። መቻል ብሎ ነገር አንገት መድፋት ጣጣ ለኛስ አይበጅንም ትግላችን ቀን ይውጣ። መተኮስ እንጂ ነው መግደል ገዳይን አላስኖር አላስቀምጥ ያለ ሰው በላን። ዛሬ ደግሞ ሊገድል የሚመጣን ለማቀፍና ለመሳም አሊያም ስስ ብልትን ለመጠቆም ወይም ገልጾ ለመስጠት መተባበር ይገባል የሚሉ ፕሮፌሰሮች በበዙበት ወቅት ይህ ሰው በላን በተመለከተ ሊኖረን የሚገባውን አቋም ግልጽ ያደረገ ማሳሰቢያ ወቅታዊ ነው። ሰብእናቸውን ሽጠው ፍርሃታቸውን የተከሉትን በተመለከተ ደግሞ የህዝብ ጠላቶችን ሲዋጋ የተፈዋው ጅጋ ይብላኝ ለእናንተ በሚል በጻፈው ግጥሙ የሚከተለውን አስፍሮ ነበር። ይብላኝ ለእናንተ ለነ ትፋት ላሹ ለፋሽስት መንጋ አጎንባሹ ለነ ተቀልባሹ ለመንታ ምላሱ ለርግድግድ ወራዳ አዳሪ ለከርሱ ይዝ ሚጨብጠው የሆነውን ላጣ ሰው በላ ቅንዝንዝ አረመኔ መንግስት የህዝቦች ባላንጣ ወንያችሁ ተሰልቦ እጅግ ዝቅ ብላችሁ እጅ ለምትልሱ ይብላን ለእናንተ የድል አድራጊነት እምነታችሁ ከስቶ ግለታችሁ በርዶ ወንያችሁም ሸንቶ ክንዳችሁ ወረዶ ቆራጥነታችሁ ድፍረት ግፍጫችሁ ከመቀጽበት ጠፍቶ ይብላን ህዝብ ለከዱ መተማመን ተስኗቸው ተሰቅጥጠው ለራዱ ይብላኝልኝ ለካሃዲ ተልከፍክፈው ጭራቆችን ላመለኩ። ዛሬ ህዝብና ሀገርን ክደው ወያኔ የተባለ ጭራቅን ለሚያመልኩ ለወያኔ ልንሰግድ እድል አጣን ወርቃማ የክህደት ወቅት አመለጠን ብለው ሙሾ ለሚያሰሙ ይብላኝ ለእናንተ መባሉ ቢያንስ ነው። ሌላ ገጣሚ ደግሞ ሳሙና የሚሆን ስንት እጽ ተቀምጦ ምን ነው ቅይት ተባይ በላነ መስመጦ ያለውንም ማስታወስ ወቅታዊ ነው። እበት ትል እንዲወልድ ዘመኑ ጅል ወልዶ ወዳጅ ነው ተባለ ጠላት ከፊት ቆሞ የተባለውን ቢጠቀስ ቦታው ነው። የጸጋዬ ደብተራውማ ኪል ኪል ሲል የተስፋ ቃጭን ጭል 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 የብርሃን ጸዳል ተግ ተግ የተማታት አክሊል ወገግ ፍኖተ ገል ፍኖተ ድል የሚለው ለእንፉቁቅ ሊቆች የሚጥም ሊሆን አይጠበቅም። ከሞት የከፋው መርሳት ነው የተባለውን ከተቀበልን ደግሞ ከሶስት ዓመት በፊት በግፍ የተገደሉትን ሁሉ ከመቅጽበት ረስተን ዛሬ ገዳዮቻቸውን በብልህነት አወድሰን መሰረቱ ለላላ ጣዖት ስገዱን ብንሰብክ ሀገርም ህዝብም ታሪክም የሚታዘበን መሆኑ የሚያጠራጥር አይደለም። የዚህ ሰበካ ጳጳሱ ደግሞ ከአጼው ዘመን ጀምሮ ሚናው ትጥቅ ማስፈታት ከሆነ ለዚህ ለጠነዛ ቅስቀሳ ራሱን አዋቂ ፕሮፌሰር ወይም ዶክተር አለ አማኝ ጆሮ መስጠቱ ራሳችንን የሚያስገምተን መሆኑ አያጠራጥርም። ስድ የለመደ የዋዮሽ ጉዞ የተጠናወተው ውርደትን ክብር ያለ ራሱንና ፍርሃቱን ማቸነፍ ያቃተው በላያ ተራራ ላይ ወይ ደጀን ላይ ሳይሆን በዋሽንግተን ተራራ ወጥቼ ሀቅን እፈልጋለሁ ባዩ ክህደትን ስልጡን ፖለቲካ ብልህነት ብሎ አቃፊው ለወያኔ መስገዱና መዋረዱን ወርቃማ ድል ባዩ ባጭሩ ራሱንና ሀገርን አዋራጁ አርአያ ሳይሆን ማፈሪያ መሆኑን ሁሉ ሊያውቅበት ይገባል። ይህን ሀቅ መረዳት ያቃታቸው እነሆ ብለን በግልጽ ቃልና መልእክት ልናስረዳቸው ስንነሳ ደግሞ ዘለፉን፣ ተተናኮሉን፣ በድንቁርናችን ጣልቃ ገቡ ወዘተ እያሉ መልሰው እኛኑ ማውገዙን መርጠዋል። ሀገርና ህዝብ ተደፍረው ሳለ የህዝብና የሀገርን ጥቅም አሳልፈው እየሰጡ ተው ስንላቸው ተደፈርንን ይጮውብናል። አዙሪቱ ለእርምት ሳይሆን ለባሰ ዝቅጠትና ውዥንብር በሩን ከፍቶ የዚህ መድረክ አለቃ ወያኔ የሚወራጭበትና የሚፎክርበት ሰፊ እድል አግኝቷል። የችግሮችን መንስኤዎች ይዘትና አንደምታ ስናጤን በግድ የምርመራውን መብራት በራሳችን ላይ ማነጣጠሩ አስፈላጊ መሆኑ የሚከብድ ይሆን አይችልም። ከሀገር ወዳድነት ጀምሮ አንዳንዶችማ ሀገር ከሚለው ተነስቶ እስከ የትግል ትርጉምና ይዘት ድረስ እያንዳንዱ እርምጃ በእንቁላል ላይ ሩጫ እንዳይሆን ግልጽነትና ከስህተት መራቅ አስፈላጊ ይሆናል። የወያኔ አገዛዝ አረመኔነት ሰጣ ገባን ጠያቂ አይደለምና ለዚህ አረመኔ ራሳችንን ደግመን ሰለባ ካደረን ራሳችን ተጠያቂ መሆናችንን ልንክድ አንችልም። ከ1983 ዓመተ ምህረት በፊት ስለ ወያኔ ጸረ ህዝብነት ብዙ ሲቀፈቀስ አልሰማ ያሉ ጆሮዎች ጥቂቶች አልነበሩም። ሰው በላዎቹን ልጆች ያሉትን አደናጋሪዎችንም አክብረው ያዳመጡና አልፎም መሪዎቻችን ሊሉ የተነሱም ብዙ ነበሩ። በግርግር ወያኔ ስልጣንም ሀገርም ሰረቀ ብንል ማጋነን አይሆንም። በ1997 ዓመተ ምህረት ከምርጫው በኋላ የተከተለው ፍጅት የወያኔ ወንጀል መሆኑን የሚክዱ ያው ለደርጉ ቀይ ሽብር ወንጀል ሟቾቹን በኃላፊነት የሚከሱ ንስሐ የከበዳቸው ነፍሰ ገዳዮች ወይም የፋሽስት አማካሪዎች ብቻ ናቸው። ነገር ግን የህዝብ ድል ሲነጠቅ የነጣቂው ወንጀል እንዳለ ሆኖ የሰለባዎቹም ማለትም የኛም ኃላፊነት ደግሞ ተድበስብሶ ካለፈ ስህተትን ለማረም የሚያግድ ይሆናል። በተለይም በአሁኑ ጊዜ በኬንያና በዚምባብዌ የተከሰተውን ስናይና የሁለቱን ሀገር ተቃዋሚዎች የምዕራባውያንን ሚና አቋምና ትግል ስንታዘብ በእኛ በኩል የነበረውን ድክመት እንረዳለን። ወያኔ ከስህተቱ ተምሯል የሚሉ ክፍሎች ያኔም ተጠራቅመው የህዝቡን ትግል ያልፈሰፈሱና ለአደጋ ያጋለጡ ናቸው። አንዳንዶቹ ደግሞ ወገኛ በባዳ ምድር ልሁን ይላል ሰርገኛ እንደተባለው ማንነታቸው የማይታወቅ ይመስል የትጥቅ ትግል ድንገተኛ አባወራንን ብለው መጮህ መጀመራቸው ሌላ የነገን ሁኔታ ሊያደፈርስ የቃጣ መሆኑ የሚታወቅ ነው። ትግላችን ለድል ደርሶ የተደናቀፈው በጠራት ኃይለኛነትና ብልህነት ሳይሆን መሪዎች ብለን በሰየምናቸው ወይም አመኔታ በሰጠናቸው በተፈጸሙ በርካታ ስህተቶች የተነሳ መሆኑ ዛሬ ግልጽ ነው። ለዚህም ተጠያቂ ራሳችን ነን። ለምን ሲባል አንድም የሀገር ወዳድነትን ትርጉም ዝቅ አድርገን በማቅረብ ሲሆን፣ በሌላ በኩል ደግሞ ማን ሀገር ወዳድ ማን የህዝብ መሪ ለሚለውን መልሳችን ራሱን አውቆ ፍርሃቱን ማሸነፍ ያልቻለውንም ጀግና የሚያደርግና ለሆዱና ይህንን ጥልቅ ጉድጓድ ይሞሉልኛል ለሚላቸው ባዕዳን ያደረውን መሪያችን በማለታችን ነው። በተወሰነ ደረጃ ሀገርን ሲወዱ ልክ ልጅን ሲወዱ ከነምኑ በተባለው አይነት ሊሆን ቢችልም በሀገራችን ያሉ ጎጂ ባህሎችና መጥፎ ልምዶችን አቅፈን ልናስተናግድ መጠበቅ የለበትም። በ1973 ዓመተ ምህረት በሀገራችን ረሃብ ሲገባና ለተራበው እርዳታ ለማሰባሰብ ጥረት ሲደረግ ረሃብ መከሰቱ የፍርሃቱ ውድቀትና ድክመት መሆኑ ቀርቶ የህዝባችን ጥፋት ይመስል ያፈሩና የተደበቁ ወይም ረሃቡ የለም ያሉ ነበሩ። በሀገራችን ጎጂ ባህሎች አሉ። ሀገራችንን የምንወዳት እነዚህ ልናስወግድ ስንነሳ እንጂ የኛ ብለን ስንይዛቸው ወይም ስንደብቅ አይደለም። በርካታ ኢትዮጵያውያን ወራሪ ጠላቶችን በጀግንነት ቢዋጉም በዚያው ልክ ባንዳውና ከሃዲው መርመስመሱና ለወራሪ ቪቫ ያሉ እንደነበሩ ማወቅና ማመንም ጸጋ ነው። በዘመነ ደርግ ብዙ ሚሊዮን ህዝብ ተርቦ አልቋል። በወያኔ ደግሞ ብዙ ሚሊዮን ዛሬም ለረሃብ ተዳርጓል። ይህ የሀገራችን እውነታ ነው። ተጠያቂው ህዝብና ሀገር ሳይሆኑ አገዛዙ ነው። በቀይ ሽብር ጊዜ ታጋይ ክፍሉን ያጋለጡ ወይም እርዳታ ያልሰጡ ብዙ ናቸው። ሀፍረታችን ነው። ስለዚህ የወያኔን ገበናና ግፍ መደበቅ ሳይሆን ማጋለጡ ይገባል። በሀገራችን ብዙ ግፍ ተፈጽሟል። አረመኔነት ተከስቷል። ይህ የወንጀለኞቹ ማፈሪያ እንጂ የሀገርና የህዝብ ሀፍረት አይደለም። ስለዚህም ሀገርን በመውደድ ሽፋን ወይ ማጠየቂያ ጎጂ ባህሎችን፣ የግፍ ድርጊቶችን፣ ያገዛዞችን ብልግናና ድክመታችንን መሸፋፈኑ ትክክል አይደለም። በዚህ ልክ ደግሞ የታሪካችን ቆሻሻ ገጽታ ወይም መርገም የሆነውን እንዳልነበር ቆጥረን መማር የሚገባንን ትምህርት መቅሰሙ ተስኖን ዳግም በስህተት ብንዘፈቅ ጥፋቱ የራሳችን ነው። አፄ ኃይለ ሥላሴ በአርበኛና ባንዳ መካከል ያለውን ትልቅ ልዩነት በጉልበት ሰርዘው በተለይም የባንዳን መንጋ ሲሸልሙ እነበላይ ዘለቀን ሰቅለውና ሌሎችን አግልለው ያጸደቁት መርህ መዘዙ ቀጥሎ የሞተልሽ ሳይሆን የገደለሽ በላ የሀገራችን የማያባራ ምጸት ሆኖብን እስከዛሬ ዘልቋል። ሀገሪቷን የጎዳና የከዳው ዋጋውን ማግኘት ሲገባው ማለትም መቀጣት በተገላቢጦሽ ቦታ እየተሰጠው ለሀገር ሕይወቱን ሰጥቶ መከራ ያየው ደግሞ እየተቸለቸለና እየተሰደበ ቆይቷል። የብልህ ምሳሌ የሆኑት ለአጼውም ለደርግም ያገለገሉትና ሁለቱንም አገዛዞች የመከሩት ሎሌ ሆነው የረዱት ሆነው ታጋዮቹ ግን መረገማቸው የታየ ነው። ጀግናና አርበኛ ትርጉሙ ጠፍቷል። ለነገሩ ወደ አሜሪካም አይናችን ከሄደ የሰው ሀገር ሰው በአይሮፕላን ደብድቦ አይሮፕላኑ ሲመታ ወርዶ የተያዘና የታሰረ ግለሰብ ጀግና ተብሎ ሲደነቅና ለፕሬዝዳንትነትም ሲታጭ እያየን ነው። የአፍሪካ ቅኝ ገዢዎች የየሀገራቸው ታላቅ መሪዎች ተብለው ተደናቂ ናቸው። ያን በዚያ ለነሱ እንተዋውና በሀገራችን ምንጭቶች ጋን መሆናቸው ከጸደቀበት ጊዜ ጀምሮ ይችን ያልታደለች ሀገር ያደሟት እየተወደሱ የሞቱላት እየተወገዙና እየተከሰሱ እስከዛሬ ደርሰናል። በወያኔ የተተካው ፋሽስታዊ አገዛዝ ደግሞ ሀቀኝነትን ቀብሮ ፍርሃትን አንግሶ ለምን ያሉትን ገድሎ ህዝብ ይቅደም ያሉትን ጨፍጭፎ ለዓላማ መቆምን ሀገሬ ማለትን ከሞት አቆራኝቶ ማቀርቀር፣ መጎንበስ፣ መሰንበት፣ መበርከት ፖለቲካና ኮረንቲን በሩቁ አስፍኖ በመቆየቱ ገበያው ሳይደራ እናቱን የሚያስማማው የወያኔ መንጋ አልጋ ባልጋ ሁኔታ አግኝቶ እነሆ በላያችን ላይ ህድሞውን ሰራብን። ያን ሁሉ ውድ ህይወት የቀጠፈውን አረመኔ መንጋ መንጌ እያሉ በግልባጩ የተጨፈጨፈውን ወገን ደግሞ በነጭ ሽብር ካልተከሰሰ ብለው ነጋጠባ ኡኡ የሚሉና ዛሬ ደግሞ ለወያኔ ስላደሩ በወያኔ ተይዘው ደብዛቸው የጠፋውን የካዱና እናውቅም ያሉ የህዝብ መሪ ተብለው ሲደነቁ አልሰማንምን? ይህ የተበላሸ ሁኔታ ይበልጥ እየጨቀየ ሄዶ ህዝብም መሪ ማን የሚለውን በጥንቃቄ መገንዘብና መምረጥ አቅቶት በራሱ ላይ ሸክሞቹን ማስቀመጥ እየገድ ሆነበት። ሞኝ ሰው ወንድ ልጁን ተሸክሞ ሴት ልጁን በጭቃ ሲጎትት የታዘቡ አዛውንት ነብርን በጫንቃ ወርቅን በጭቃ ያሉትን ያስታውሰናል። በመሰረቱ መሪ ሊሆን የሚገባው በአርአያነት በጀግንነት ያንን ቦታ ህዝብ በውዴታ የሚሰጠው ነው። ራሱን ኮፍቶና አዋቂ ብሎ መሪ ይበሉኝ ያለውን ወደ ሌላ ቦታ መወርወሩ ተገቢ ነው። መሪ ስንል መሪ ሲሉ ብለን ከተነሳን ፈሪ ተለየ የተባለበት ዘመን ያን ጎራዴ መዘው ታንክን የተጋፈቱ ጀግኖች የሰፈኑበትን ጊዜ እንኳን ብንተው በቅርባችን ሞት ለፋሽስት ብለው የትግሉ ነው ህይወቴ ብለው የተሰዉትን መጥቀስ እንችላለን። ከሁሉም በፊት ሞት አይፈሬ ሆነው በመስዋዕትነት አርአያ የሆኑት ዛሬ በአርአያነትና በመስዋዕትነት በደህንነትና መከራቻይነት መሪ የሚሆኑ ሳይሆኑ ዶክተር ነን መሪ አርጉን ክቡር በሉን ሀብታምም ነን በነገራችን ላይ ወዘተ የሚሉ እና ገና ባሩክ ሳይሸተው ሞት ሳይመጣበት ወዳጅ ፍረኛ በሚል ፈሪድ ተቀማጥሎ ይያለ ወንየው ያውም ከነበረ የቀዳውን አስመስላይ ኳቢል ሻክም ብሉን መሪ ብሎ ማሞገሱ ሰፍናል። ይባስ ብሎ ገና ያልተፈተነውን ጽኑ ስለተገል ያለው ግንዛቤ ገለባውን አዋቂ ታሪኩ የሽሽት የክህደት የበታኝና እንጃነት የሆነውን የህዝብ መሪ ብሎ ማቀፉ ድፍንቅሉን ምሁር ስለተገል የሚያወራውን ታጋይ አድርጎ በላይ ላይ ማስቀመጡም ቀጥሏል። በመሆኑም ዴሞክራሲያዊ ነን እያሉ ጫማ የሚያስሙ ከፖለቲካ ችሎታና እውቀት ጋር የማይገናኘውን ቅጽላቸውን ለጥፈው ስገዱልን የሚሉ በሐመርና ሊሞዚን መኪና ካልሄድን ተናቅን የሚሉ ግብዞችን መሪ በሚል ሆሆ ብሎ ማጨብጨቡ ንቃት ተብሏል። ይህ ስህተት ነው ብንል ምን አጠፋን? በተለይ ለስልጣን በቅተው እስኪለጉሙን ድረስ ከዚህ ተያይዞ ወይም የዚህ መሰረት ሆኖ የመጣው ግን አፋፋሪ ምርጥነት ወይም አንዳንዶች የሚሉት ልህቅነት ነው። የኢትዮጵያ ሰፊ ህዝብ የራሱ የሆነ እውቀትና ብልህነት ያለው መሆኑ ተክዶ በህዝብ ላይ ተማርን ያሉ በዚሁ ያገኙትን ወረቀት በማውለብለብ በህዝብ ላይ የበላይነትና የንቀት አቋምን ሲያንጸባርቁም ማየት ተገድናል። የተማረ ያልተማረ ዲግሪ ያለው የሌለው የሚለው መመዘኛ ጀግና ወይስ ፈሪ፣ ህዝባዊ ወይስ ግለኛ፣ መርህ ያለው ወይስ አድርባይ፣ ሀገር ወዳድ ወይስ ሆድ አምላኩ፣ ባንዳ ወይስ አርበኛ የሚለውን ሊተካ ሲፍጨረጨር እያየንም ነው። ዛሬ ጀግና መሪ በማለት ፈንታ ዶክተር ወይም ኢንጂነር ወይም ፕሮፌሰር ማለት ቀድሟል። ዶክተር ሐኪም ነው፣ ኢንጂነር ህንፃ መንገድ ገንቢ ነው፣ የከብት ሐኪም የከብት ሐኪም ነው ወዘተ። ታዲያ ይህን ከፖለቲካ እውቀት ወይም ከፖለቲካ ንቃትና ቆራጥነት ከሀገር ወዳድነት ጋር ምን አገናኘው? አቶስ ወይዘሪት ወይዘሮስ ምን አጠፋ? ምሁር የሀገር ቅርስ ነው ለሀገርና ለህዝብ ከቆመ። ምሁር የሀገር ዕዳና መከራ ነው የጨቋኝ አገዛዝ መሳሪያ ከሆነ። በናዚዋ ጀርመን ዶክተር ጎብልስ የሂትለር ቀኝ እጅ ነበር። የመንግስቱ ኃይለማርያም ቀኝ እጅ ምሁሮችስ ተረሱ? ዛሬስ ከወያኔ ጋር የተሰለፉ ህዝባዊ ምሁር፣ ጸረ ህዝብ ወይም ሆዳም ምሁር የምንለው ለዚህ ነው። የህዝብና የድርጅት መሪዎች የሚከበሩት በህዝብ ላይ ተንፈራጥተውና ተኩራርተው ምሁር ልሂቅ ነን ብለው ስለተገበዙ መሆን የለበትም። ከቦር ጋር ይበሉኝ ስላሉም ሊሆን አይችልም። መሪዎች የሚከበሩት በረሃብ ህዝብ ሲያልቅ እነሱን ተከትለው የተሰዉ ጀግኖች ቤተሰቦች ረጃቸው መከራ እያዩ ባለበት ብዙ ሺህ ዶላር ወይም ብር ተከፍለው በአንድ ልቅ መኪናዎች መጓዛቸውና በውድ ሆቴሎች በመቀመጣቸው አይደለም። የመሪዎች መለያ ህዝባዊነት፣ ትሁትነት፣ ሞት አይፈሬነትና በተጨባጭ ትግል አርአያነት መሆን ነው። ያልቆሸሸ ታሪክም ያስፈልጋል። የፋሽስት ቡድን አማካሪ፣ የባዕድ ቅጥረኛ፣ እጁ በንጹሃን ደም የተጨማለቀ በክህደት ተራና አንጃነት ድርጊት የተሰማራ የህዝብ ትግል መሪ ሊሆን ልትሆን አትችልም፣ አይችልም። ዛሬ በአንዳንድ ድርጅቶችና በነጻ አውጪ ነን ባይ ቡድኖች ተሰግስገው ያሉ ወንጀለኞች ቢያንስ ግንባር ቀደም ሚና እንዲጫወቱ ቦታ ሊሰጣቸው አይገባም። ለንስሐና ለይቅርታ ያለው ቦታ እንዳለ ሆኖ በደፈናው የትናንት ወንጀለኛ ተመሳስሎ የዛሬ አርበኛ የሚሆንበት መንገድ መዘጋት አለበት። ህዝብም ለክብሩና ታሪኩ ብቁ የሆኑና የማያሳፍሩ መሪዎች መያዝ ሲገባው በራሱ ላይ በተቃዋሚ ሽፋን ሊነሱበት የሚከጅሉትን መቀበል አይገባውም። የህዝብ መሪዎች ደግሞ ህዝብ የሚጠላውን መስለው የሚገኙ ሳይሆኑ ቀናና ዴሞክራሲያዊ ገጽታን የሚያሳዩ መሆን አለባቸው። በቅርቡ ከቃሊቲ ምህረት ጠይቀውና ተለቀቅን ብለው የሞተላቸውን ህዝብ ሳያመሰግኑ ወደ ባዕድ ሀገር ቀልጥፈው የተጓዙት ግለሰቦች በባዕድ አውሮፕላን ጣቢያ ስዩመ መለኮት ነኝ ይሉ እንደነበሩት አጤ ጫማ ሲያስሙ በሊሞዚንና ሐመር ውድ መኪናዎች እንደ ሆሊውድ ተዋንያን ሀብታሞች ሲጓዙና ከሚሊዮኑ ህዝባችን በተለየና በመጠቀ ገዋ ሲንሳፈፉ ያየ ግለሰብ እነሱና ህዝብ ለየቅል መሆናቸውን መረዳት የሚችልበት ሁኔታ ነበር። ጉድ በማለታቸው ከተወገዙት አንዱ በሆንም ሳይውል ሳያድር ክብርት ወይዘሮ ነጻነት ሌዲ ሊበርቲ ተብላ የነበረችውም ወደ መጣችበት ተመልሳ ወያኔያዊ ሰልፏን አሳምራ ላሞገሷት ሳይቀር ማፈሪያ ሆናለች። ግለሰቧንም ሆነ መፍተለቿን የማይተቹና የማይነኩናቸው ብለው አፋችንን ሊለጉሙ የተነሱ የነበሩ ቢሆንም የህዝብ መሪነን ብለው እስከተሰየሙ ድረስ ማናቸውም ቢሆኑ ከህዝብ ትችት በላይ አለመሆናቸውን ማስረዳታችን አልቀረም። ፖለቲካ ስልጣንና የፖለቲካ መሪዎችን ከሰማይ ሰቅሎና ምርት ይዘሰጥቶ ሰፊውን ህዝብ አሸማቆና ዝም ማሰኝቶ መግዛትን ወይም ለመግዛት መከጀልን አሻፈረን አንቀበልም ብለን ከሸፈትንና ለአመታት ከታገልን በኋላ ዛሬ በመሄጃው ጨርቆስ እንዲሉ ያው በትግ አልተፈተኑ የጣዖት ምስላቸውን ቀርጸን ልንጎነበት መጠበቁ ድፍረት ነው እንላለን። ስለዚህም መሪ ሲሉ መሪ ስንል ብለን በግልጽ መተቸት መብታችን ብቻ ሳይሆን ግዴታችንም ነው። ይህን ያልተረዱ ወይም ተጋለጥን ብለው በቁጣ ሊወርዱብን የተነሱት ወይም ይናደፋሉ እያሉ ወይም ጣልቃ ገቡ እያሉ በመለፈፍ ጸጥ ሊያሰኙን ቢችሉ ኖሮ ደግሞ ከቶም እስከዛሬ ጸንተን ባልታገል ነበር። ከባለ ጎፈሬ ጅብ መላጣ አንበሳ ይሻላል። ሀገርን በግማሽ ማዳን አይቻልም። በፖለቲካ ግማሽ ጎፈሬ ግማሽ መላጣ ቄንጥ ሳይሆን ጎጂ አድርባይነት ነው። ለዚህም ነው በሀገር ጉዳይ ላይ የጅብ ጎፈሬን ትቶ አንበሳ ድፍረት በሙሉ ልብ ለመታገል መነሳት የሚያስፈልገው። ያ ሁሉ ንጹህ ደም ፈሶና ስንቱ ሺህ በማጎሪያዎች ዛሬም ስቃውን እየተቀበለ ባለበት አረመኔዎቹ ተሻሽለዋል ብሎ መስበክና በህዝብ ቁስል ላይ ማላገጥ መቼም ወንጀል ቢባል ሲያንስ ነው። ወያኔን መፋለም ሲገባ እንቀፈው ብሎ መጃጃሉ ሀገርን ያስጠቃል። በእርግጥም ይህ መጃጃል ከሞላ ከርስ የመጣ ሊሆን ይችላል። ውሻ በበላበት ሲጮህ እንሰማ የመጀመሪያችን አይደለምና የቀዳዳ ፍራንኳ ጋዜሮ ከሆነ ጊዜ ያለፈ ነውና በተለምዶ አነጋገር የመንደራው ደልዳይ የሚባለውን ሁሉ በጀግኖች መንደር መፈረጁ የሚጠቅም አይሆንም። ከዚህ አልፎ ደግሞ ሀገርና ህዝብን የበደለውን ሁሉ ለቅንጣትም ታህል አጥፍተን ነበርን ሳያሰማ ከህዝብ ጎራ መደባለቅ ብቻ ሳይሆን በመሪነትና ነጻ አውጪነት ለመመደብ መነሳቱ ራስን ማዋረድ ሀገርንም መሳቂያ ማድረግ ይሆናል። በሰማዕት ደም በታሰሩትና በተጋዙት መከራ ለብዛቸው በጠፋው ሰቆቃ መቀለል ይሆናል። ህዝብ የራሱን ንጹህና ሀገር ወዳድ መሪዎች ይዞ ቆርጦ መታገል ይገባዋል እንጂ እንባጮችን በዱላነት ሊገለገል መነሳት የለበትም። የታሪክ ሂደት ጭንቅ ወደ ሞላበት ወቅት ሲደርስ የብዙዎች ወኔ ማጠጡና ከሂደት መበራከቱ ያለና የሚኖርም ነው። የህዝብ ጎራ ባስመሳይ ታጋዮች፣ በምርጥና አዋቂ ነን ባዮች፣ ጠላት ወዳጅ ሆኗል በሚሉ አደናጋሪዎች ሲሞላ የተጠንቀቀን እምቢልታ መንፋቱ የግድ ነው። ዛሬ በአንድ ሀገር በኢትዮጵያ ሁለት ዓለም አለ። የወያኔና የጭፍሮቹ የቅምጥሎቹና የደላቸው ኑሮ በአንድ በኩል፣ በሌላ በኩል ደግሞ የሚተኛበትን አቧራ መስሎ ተርቦና ተጎሳቅሎ የሚኖረው ሚሊዮኑ አለ። ሁለቱም ዓለም ጎን ለጎን ሊሄድ የሚችል አይደለም። ጨዋ ህዝብ፣ ስነ ስርዓት አክባሪ ህዝብ ተብሎ በበሉና በጠገቡ የሚደለለው እና ከትግል እንዲርቅ የሚደረገው ህዝብ ያለው ትዕግስት ማለቂያ የሌለው አይደለም። የተራበ ህዝብ በጠገበ ጨቋኝ ላይ መነሳቱ የሚጠበቅና ፍትሃዊ ሀቅ ነው። ይህ ቀን ነገ ሳይሆን ዛሬ ይሆን ዘንድ ሳይታክቱ መታገልና መጣር ያለባቸው ተቃዋሚ ድርጅቶች ናቸው እንጂ በተገላቢጦሹ በአብዮቱ ወይም ህዝባዊ አመጻጻት ላይ እሳት አደጋ መከላከያ ሊሆኑ አይገባም። የተራበውና የተበደለው በጠገቡትና ህሊናቸው ላይ ተኝተው በህዝብ በሚቀልዱት ላይ መነሳት አለበት። ጨዋ ህዝብ ውርደትንና ጭቆናን ከመቀበልና ከመችል ታግዬ ልሙት ልሰዋ የሚለው ነው። ጨዋ ኢትዮጵያዊ በጨቋኙና ሀገሩን ባዋረደው ኃይል ላይ አምጾ የሚነሳውና የባንዳን መንጋ ሁሉ የሚፈረካክስ ብቻ ነው።
Thank you.